ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ጥቅምት 16 2015 ዓ ም ዝግጅታችን ጀመረ። የሰሜን ኢትዮጵያውን ግጭት በአስቸኳይ ማቆም የደቡብ አፍሪካው የሰላም ንግግር ቀዳሚ ጉዳይ እንዲሆን ተጠየቀ። በጅጅጋ አውሮፕላን ማረፊያ አንዲት የሶማሌ ክልል ምክር ቤት አባል የፌዴራል ፖሊስ አባል በተኮሱት ጥይት መገደላቸው ተገለጸ። እነዚህና ሌሎችም ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውናሉ። የምሽቱ ዋና አዘጋጅ አሉላ ከበደ ነው። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አመሻችሁ። ከምሽቱ ዜና ጋር እንግዳ ወልዴ ነኝ። የሰሜን ኢትዮጵያን ግጭት በአስቸኳይ ማቆም የደቡብ አፍሪካው የሰላም ንግግር ቀዳሚ ጉዳይ እንዲሆን ተጠየቀ። የኢትዮጵያ መንግስትና ህወሓት በደቡብ አፍሪካ በሚያደርጉት የሰላም ንግግር በቅድሚያ ግጭቱን በአስቸኳይ የማቆም ስምምነት ላይ እንዲደርሱ ዩናይትድ ስቴትስ ጥሪ አቀረበች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ግጭቱን በአስቸኳይ ማቆም የመጀመሪያው ቅድሚያ የሚሰጠው ጉዳይ መሆን አለበት ብለዋል። ከብሊንከን ጋር የሚመሳሰል መልእክት ያስተላለፉት ቃል አቀባያቸው ኔድ ፕራይስ በበኩላቸው የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሃመር ንግግሩ ግጭቱን በአስቸኳይ ለማቆምና ለሌሎችም በርካታ ችግሮች እልባት ለማስገኘት እንደሚረዳ ያላቸውን ተስፋ መግለጣቸውን ትናንት በሰጡት መግለጫ ጠቅሰዋል። ሁለተኛ ቀኑን የያዘውና ለመገናኛ ብዙሃን ዝግ የሆነውን የሰላም ንግግር በተመለከተ ስለ ንግግሩ አጀንዳዎችም ይሁን ስለ ሂደቱ ከዋነኛ አደራዳሪው የአፍሪካ ህብረት ተጨማሪ ማብራሪያ እስካሁን አልተሰጠም። አድማጮች፣ የዚህን ዘገባ ዝርዝር በዕለቱ አብይ ርዕስ ይዘናል። በመቶ የሚቆጠሩ ዚምባብዌያውያን የምዕራቡ ዓለም በሀገሪቱ ላይ ጥሎት የከረመውን የኢኮኖሚ ማዕቀብ በመቃወም አደባባይ ወጥተዋል። መንግስት ማዕቀቡ ለአገሪቱ ኢኮኖሚ መንኮታኮት ምክንያት ነው ይላል። ከ20 ዓመታት በፊት የተጣሉት አንዳንዶቹ ማዕቀቦች ከ3 ዓመታት በፊት በሞት የተለዩት የቀድሞ ፕሬዚደንት ሮበርት ሙጋቤ ሰርቀውታል የተባለን ምርጫና በአገዛዝ ዘመናቸው ተፈጽሟል ለተባለ የሰብአዊ መብት ጥሰት ተከትሎ የመጣ ነው። አሜሪካና እንግሊዝ አነጣጣሪ ማዕቀቦቹ የዚምባብዌ ችግር ምክንያቶች አይደሉም ባናያቸው። ኮሎምበስ ማቡንጋ የላከውን ዘገባ ስመኝሽ የቆየት አቀርበዋለች።
ገዢው ፓርቲ ዛኡፒኤፍ ማክሰኞ ዕለት በቡላዋዮ ከተማ ጠርቶት በነበረው የጸረ ማዕቀብ ሰልፍ ላይ ወደ 500 የሚጠጉ የዚምባብዌ ዜጎች ተገኝተው ነበር። ሰልፈኞቹ እንዳሉት ምዕራባውያን ሀገራት እንደ አውሮፓውያን አቆጣጠር በ2000ዎቹ በሀገሪቱ አመራሮች ላይ የጣሏቸው ማዕቀቦች ሀገሪቱን እየጎዱ ነው። ከሰልፈኞቹ አንዱ ማቡቶ ሞዮ ሲሆን በዩናይትድ ስቴትስ እና እንግሊዝ ማዕቀቦች ምክንያት ኢንዱስትሪዎች የብድር መስመሮችን ማግኘት ባለመቻላቸው የሀገሪቱ ኢኮኖሚ እንዲወድቅ ምክንያት ሆኗል ይላል።
ሰዎች ስራቸውን ያጣሉ። ያ ስራ ማጣት ደግሞ ወደ ድህነት ያመራል። የድህነት መጨረሻው በዚምባብዌ እንደሚታየው ከፍተኛ የሞት መጠን ነው። ነገር ግን እንደ ዚምባብዌውያን በጽናት ቆይተናል። ራሳችንን እንድናዘን ብቻ አልፈቀድንለትም። በጓድ ኤመርሰን ምንጋግባ አመራር ደግሞ የማንንም ድጋፍ አንለምንም።
የዚምባብዌ ምክትል ፕሬዚዳንት ኮንስታንቲኖ ቹዌንጋ በበኩላቸው በብሔራዊ የቴሌቪዥን ጣቢያ የምናንጋዋን መልእክት አስተላልፈዋል።
The sanctions regime undermines the tenets of the human factor approach.
የማዕቀቡ አስተዳደር ሀገራት ዘላቂ ማህበራዊና ኢኮኖሚያዊ ልማትን ለማስፈን የሚያደርጉትን ሰዋዊ መርሆ የሚያዳክም ነው። በዚምባብዌ ነጻነትና ሉዓላዊነት ላይ የሚሰነዘሩ ጥቃቶች ናቸው። በተጨማሪም ህገወጥ የሆኑት ማዕቀቦች የዓለም አቀፍ ህግን መሠረታዊ ህጎችና ትእዛዛትንም ይቃረናሉ። በተባበሩት መንግስታት ድርጅት ቻርተር ስር የተደነገጉትን የብሔሮች እኩልነትና የዓለም አቀፍ አስተዳደር እሴቶችንም ይቃወማሉ።
የዩናይትድ ስቴትስ፣ የእንግሊዝና የአውሮፓ ህብረት ባለስልጣናት ግን ማዕቀቡ ግለሰቦችንና የተወሰኑ ድርጅቶችን እንጂ የሀገሪቱን ተቋማት ኢላማ ያላደረገ መሆኑን በመግለጽ ይህንን የዚምባብዌ ውንጀላ ውድቅ ያደርጉታል። የዚምባብዌ የረጅም ጊዜ የኢኮኖሚ ውድቀት ምክንያቱም እንደ አውሮፓውያን አቆጣጠር ከ2000 ዓ.ም ጀምሮ የሚታየው የኢኮኖሚ አስተዳደር ጉድለት መሆኑንም ይገልጻሉ። በየዓመቱ ጥቅምት 25 የጸረ ማዕቀብ ቀን ሆኖ እንዲታሰብ የወሰነው የዚምባብዌ መንግስት የተቃውሞ ሰልፉን የጠራ ሲሆን የደቡብ አፍሪካ ልማት ማህበረሰብ ወይም ሳዴክ ድጋፍ እንዲያደርግም ጠይቋል።
በሄቲ ዋና ከተማ ፖርት ኦፍ ፕሪንስ ውስጥ በስፋት በሚታወቅ ጋዜጠኛ ላይ ትናንት የግድያ ሙከራ ተካሂዷል። ሮበርትሰን አልፋንዝ የተባለው ጋዜጠኛ ወደ ስራ በማምራት ላይ ሳለ መኪናው በጥይት ተበሳስቷል። ለኖቬሊስት ለተባለ ዕለታዊ ጋዜጣና ማጊክ ናይን ለተባለ ሬዲዮ ጣቢያ የሚሰራው አልፋንዝ ወደ ሆስፒታል የተወሰደ ሲሆን ይተርፋል ተብሎ ይጠበቃል። እስካሁን 2 ቀዶ ጥገና ተካሂደውለታል ተብሏል። በሌላ በኩል ለቀናት ጠፍቶ የነበረ የሌላ ጋዜጠኛ አስከሬን ትናንት ማግኘታቸውን ባለስልጣናት ተናግረዋል። እስካሁን በሁለቱም ጉዳይ ተጠርጥሮ የተያዘ ሰው የለም። ባለፈው ዓመት ፕሬዚደንት ጆቨነል ሞይስ በነፍሰ ገዳዮች ከተገደሉ በኋላ ጉልበት ያገኙት ተፋላሚ ወረበሎች ጋዜጠኞችን ኢላማ ማድረጋቸውን ቀጥለዋል። በሜክሲኮ የሚገኙ ሴት ጋዜጠኞች ደግሞ አደጋ እየተጋረጠባቸውም ቢሆን ስራቸውን ለመቀጠል ቃል ገብተዋል። በተለይም ሴቶችን ኢላማ ያደረጉ የቃላት ስድብና የሳይበር ትንኮሳ እየጨመረ በመምጣት ላይ ነው ተብሏል። የቪኦኤው ቬሴንቲ ካልደሮን ከሜክሲኮ እንደዘገበው ጋዜጠኞቹ ጥቃቱ ከስራችን አይገታንም ብለዋል። የመንግስት ሙስናንና የአደንዛዥ እጽ አስተላላፊዎችን በማጋለጣቸው ትንኮሳ እየደረሰባቸው እንደሚገኝ ታውቋል። አርቲክል 19 የተሰኘው የሰብአዊ መብትና ነጻ ሐሳብን የሚያበረታታ ቡድን እንዳለው በያዝነው የፈረንጆች ዓመት የመጀመሪያ 6 ወሮች ውስጥ ብቻ በጋዜጠኞች ላይ የሚደረግ የቃላት አካላዊ እና በኢንተርኔት የሚደረግ ጥቃት በሜክሲኮ በ51% ጨምሯል። አብዛኞቹ ዛቻዎች የሚመጡትም ከመንግስት ባለስልጣናት ሲሆን ሴቶች ደግሞ ዋና ኢላማ መሆናቸው ታውቋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ትናንት ስልጣን የተረከቡት አዲሱ የእንግሊዝ ጠቅላይ ሚኒስትር ሪሺ ሱናክ ዛሬ ለመጀመሪያ ጊዜ የፓርላማ ተቃዋሚዎቻቸውን አግኝተው መንግስታቸው ኢኮኖሚውን እንደሚያረጋጋና ቀጣይነትን እንደሚያረጋግጥ ቃል ገብተዋል። የሰባት ሳምንቷ ጠቅላይ ሚኒስትር ሊዝ ትረስ የታክስ እቅድ ገበያውን ካወቀው በኋላ አዲሱ ጠቅላይ ሚኒስትር ፈርጀ ብዙ የሆነውን የኢኮኖሚ ችግር ለመቅረፍ ቃል ገብተዋል። የመንግስት ቀጣይነትን ለማሳየትም ይመስላል ከቀድሞዎቹ ጠቅላይ ሚኒስትሮች ሊዝ ትረስ እና ቦሪስ ጆንሰን የካቢኔ አባላት ውስጥ ልምድ ያላቸውን በአዲሱ ካቢኔያቸው ውስጥ ተቀላቅለዋል። እንደ አሶሲየትድ ፕሬስ ዘገባ ከሆነ ቁልፍ የሆነ የኢኮኖሚ ቅዳቸውን ይፋ ማድረጉን ለሶስት ሳምንት አዘግይተውታል። ይህም የተሻለና ትክክለኛ ቅድመ ትንበያ ለማድረግ እና መንግስት እየናረ የመጣውን የኑሮ ውድነት ለመቅረፍ መላ እንዲዘይድ ጊዜ እንዲኖሩ ነው ተብሏል። የኢኮኖሚ መረጋጋትን ለመፍጠር ከባድና አስቸጋሪ ውሳኔ መወሰን አለብን። ይህንንም ፍትሐዊ በሆነ መንገድ ነው የምናደርገው። ይበልጥ ለችግር ተጋላጭ የሆኑትን ወገኖች ሁሌም እታደጋለሁ። በኮቪድ ወቅት ያንን አድርገናል፣ አሁንም ያንን እናደርጋለን ብለዋል ሱናክ ለፓርላማው ሲናገሩ። በተቃዋሚ ወገን ያሉት ፖለቲከኞች የሱናክ መንግስት ካለፈው በወረሰው ችግር ላይ አተኩረዋል። አሁን እንደገና በተካተቱትና በቅሌት ምክንያት ስልጣን በለቀቁት የቀድሞው የቦሪስ ጆንሰን የካቢኔ አባላትና የሰባት ሳምንታት ብቻ የጠቅላይ ሚኒስትር ስልጣን ዘመኔን በነበራቸው ሊዝ ትረስ ላይ። ሰሜን ኮሪያ ሌላ የኒውክሌር ሙከራ ለማድረግ በምትዘጋጅበት በዚህ ወቅት ዩናይትድ ስቴትስ፣ ደቡብ ኮሪያና ጃፓን ከሰሜን ኮሪያ በኩል የተደቀነውን አደጋ በጋራ ለመመከት ተስማምተዋል። የሶስቱ አገራት ከፍተኛ ባለስልጣናት ባላንጣቸው ላይ ለመተባበር የተስማሙት ዛሬ ቶኪዮ ላይ ባደረጉት ምክክር ነው። ሰሜን ኮሪያ 7ኛውን የኒውክሌር ሙከራ የምታደርግ ከሆነ ጠንከር ያለ ምላሽ አስፈላጊ መሆኑን ተስማምተናል ብለዋል የደቡብ ኮሪያው ምክትል የውጭ ጉዳይ ሚኒስትር ቾ ያንግ ዶንግ። ሰሜን ኮሪያ በዚህ ዓመት በርካታ የኒውክሌር ሙከራዎች አድርጋለች። በዚህ ወር በጃፓን አየር ላይ ያስወነጨፈችው ባሊስቲክ ሚሳኤል ተጠቃሽ ነው። የደቡብ ኮሪያው ፕሬዝዳንት ዩን ሶክ ዩል ትናንት ማክሰኞ እንደተናገሩት ፒዮንግያንግ የኒውክሌር ሙከራ ለማድረግ ዝግጅቷን አጠናቃለች። ይህም ከእንደ አውሮፓውያን አቆጣጠር 2006 ወዲህ ሰባተኛው መሆኑ ነው። ከሁለተኛው ዓለም ጦርነት በፊት ጃፓን ደቡብ ኮሪያን ጭካኔ በተሞላበት ሁኔታ ጠቅልላ መያዟን ተከትሎ በሁለቱ አገራት መካከል ፍቅር ባይኖርም የሰሜን የጋራ ባላንጣቸው የጦር መሳሪያ ሙከራ መቀጠል ሁለቱን ወገኖች ያቀራረበ ይመስላል። የኒውክሌር ሙከራን ጨምሮ ተጨማሪ ትንኮሳ ባለበት ሁኔታ ቀጠናዊ የመከላከል ብቃታችንን ለማጠናከርና በዲፕሎማሲ ረገድ አብረን ለመስራት ተስማምተናል ሲሉ የጃፓኑ ምክትል የውጭ ጉዳይ ሚኒስትር ተናግረዋል። የአሜሪካው ምክትል የውጭ ጉዳይ ሚኒስትር ወንዲ ሸርማን ሰሜን ኮሪያ ተጨማሪ ትንኮሳ ከማድረግ እንድትቆጠብና ዩናይትድ ስቴትስ አሁንም ካለ ቅድመ ሁኔታ ለመነጋገር እንደምትፈልግ አስታውቀዋል። የአሜሪካ ደቡብ ኮሪያና ጃፓን የጦር መርከቦች ባለፈው ወር የባሊስቲክ ሚሳኤል መከላከልን በተመለከተ ልምምድ ማድረጋቸው ይታወሳል። በመጨረሻም አድማጮች፣ የእስራኤሉ ፕሬዝዳንት አይሳክ ሄርዞግ በሩሲያ ጥቅም ላይ የዋሉትን የኢራን ድሮኖች በተመለከተ ሀገራቸው ያላትን መረጃ ዛሬ የአሜሪካው ፕሬዝዳንት ጆ ባይደንን ሲያገኙ እንደሚያካፍሏቸው አቅደዋል ተብሏል። የሄርዞግ ቢሮ እንዳለው በዩክሬን ጥቅም ላይ የዋሉትንና ባለፈው ዓመት በኢራን የተሞከሩትን ድሮኖች ተመሳሳይነት የሚያሳዩ ፎቶዎች እስራኤል አላት። ዩክሬንና የምዕራብ አጋሮቿ ሩሲያ የዩክሬንን መዲና ኪቭን ጨምሮ ለመደብደብ የተጠቀመችባቸው ድሮኖች ኢራን ሰር የሆኑ ሻሂድ 213 የተባሉ ድሮኖች መሆናቸውን ሲናገሩ ሰንብተዋል። ኢራን ለሩሲያ ድሮኖቹን ማቀበሏን ትክዳለች። ሩሲያም ድሮኖቹን በዩክሬን ላይ መጠቀሟን እንዲሁ። ትናንት ማክሰኞ ጆ ባይደን ጠንከር ያለ ማስጠንቀቂያ ለሩሲያ ልከዋል። በተለይም ደርቲ ቦምብ በመባል የሚታወቀውን መሳሪያ ወይም ሌላ የኒውክሌር መሳሪያ ሩሲያ በዩክሬን ላይ የምትጠቀም ከሆነ። አድማጮች፣ ለምሽቱ የያዝነው ዜና በዚሁ ተፈጽሟል። እስከ ምሽቱ 4 ሰዓት አብራችሁ እንድትቆዩ ጋብዛለሁ። መልካም ምሽት።
እንግዲህ ወልዴን ለዓለም ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እረቡ ጥቅምት 16 2015 ዓ.ም ዝግጅታችንን ነው እየተከታተላችሁት ያላችሁት።
ፈተና መስረቅና መውጣት አለማጋጠሙ፣ ሂደቱ በወጥነትና በከፍተኛ ዲሲፕሊን መመራት መቻሉ፣ እንደዚሁም በሁሉም አካላት ዘንድ ባገኘው ከፍተኛ ተቀባይነት ምክንያት በትምህርት ስርዓታችን አዲስ ጅማሮ መሰረት የጣለ
ትላንትና በይደር ካቆየ ነውና በግጭት ምክንያት ብሔራዊ መልቀቂያ ፈተና ያልወሰዱ 56,000 ተማሪዎች ከአንድ ወር በኋላ እንደሚፈተኑ የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ ከሰጡት መግለጫ የተቀነጨበውን የሰማችሁት። ወደ በኋላ ላይ እንመለስበታለን። ዝግጅቶቻችንን በድጋሚ ለማስታወስ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ መከታተል ትችላላችሁ። አሁን ቀዳሚ ወደ ሆነው የአብይ ርዕስ ዘገባ እንለፍ። የኢትዮጵያ መንግስትና ህወሓት በደቡብ አፍሪካ በሚያደርጉት የሰላም ንግግር በቅድሚያ ግጭቱን በአስቸኳይ የማቆም ስምምነት ላይ እንዲደርሱ ዩናይትድ ስቴትስ ጥሪ አቀረበች። ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ግጭቱን በአስቸኳይ ማቆም የመጀመሪያው ቅድሚያ የሚሰጠው ጉዳይ መሆን አለበት ብለዋል። ከብሊንከን ጋር የሚመሳሰል መልእክት ያስተላለፉት ቃል አቀባያቸው ኔድ ፕራይስ በበኩላቸው የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሃመር ንግግሩ ግጭቱን በአስቸኳይ ለማቆምና ለሌሎችም በርካታ ችግሮች እልባት ለማስገኘት እንደሚረዳ ያላቸውን ተስፋ መግለጻቸውን ትላንት በሰጡት መግለጫ አስታውቀዋል። ለመገናኛ ብዙሃን ዝግ የሆነውን የሰላም ንግግር በተመለከተ ስለ ንግግሩ አጀንዳዎችም ሆነ ስለ ሂደቱ ከዋነኛው አደራዳሪው የአፍሪካ ህብረት እስካሁን ሌላ ተጨማሪ ማብራሪያ አልተሰጠም። ኬኔዲ አባተ ተጨማሪ አለው።
የኢትዮጵያ መንግስትና ህወሓት በደቡብ አፍሪካ የጀመሩት የሰላም ንግግር ዛሬ ሁለተኛ ቀኑን ይዟል። ሁለቱ አካላት የሰላም ንግግር መጀመራቸውን ዩናይትድ ስቴትስ በደስታ እንደምትቀበል ዛሬ ጥቅምት 16 2015 ዓመተ ምህረት በትዊተር ገጻቸው የገለጹት የሀገሪቱ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሁለቱ አካላት በሚያደርጉት ንግግር ግጭቱን በአስቸኳይ የማቆም ስምምነት ላይ እንዲደርሱ ጠይቀዋል። ወደ ሰላም ለማምራት የመጀመሪያው እርምጃ ያሉት ግጭቱን በአስቸኳይ የማቆም ስምምነት ላይ እንዲደርሱ ሱ ለልዑካን ቡድኖቹ ጥሪያችንን እናቀርባለን ያሉት ብሊንከን ይህንን ግጭት በዘላቂነት ለመፍታት የልዑካን ቡድኑ በቁም ነገር እንዲሳተፉ ሲሉም የሰላም ንግግሩን አስመልክተው ባወጡት መግለጫ ላይ በአጽንኦት ገልጸዋል። በተጨማሪም ልዑካን ቡድኑ ለተቸገሩት ሁሉ ሰብአዊ እርዳታ ያለምንም እንቅፋት ለማድረስና ሲቪሎችን ለመጠበቅ በሚወሰዱ እርምጃዎች እንዲሁም ኤርትራ ከሰሜን ኢትዮጵያ ስለምትወጣበት ሁኔታ እንዲስማሙ እንጠይቃለን ሲሉም አክለዋል። ደቡብ አፍሪካ ውይይቱን በማዘጋጀቷ በድጋሚ ምስጋናቸውን አቅርበው ውይይቱን የሚመሩትን በአፍሪካ ቀንድ የህብረቱ ከፍተኛ ተወካይ የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጎን ኦባሳንጆን፣ የደቡብ አፍሪካ የቀድሞ ምክትል ፕሬዝዳንት ዶክተር ምላምቦ ንጉካንና የቀድሞ የኬንያ ፕሬዝዳንት ኬንያታን ዩናይትድ ስቴትስ እንደምትደግፍ ገልጸዋል። ከዚህ ቀደም የገለጹትን በመሰለ አስተያየት ለዚህ ግጭት ምንም አይነት ወታደራዊ መፍትሄ የለም ያሉት ብሊንከን ግጭቱን አሁኑኑ ማስቆም አስፈላጊ መሆኑን ከኬንያው ፕሬዝዳንት ሩቶ፣ ከደቡብ አፍሪካ የዓለም አቀፍ ግንኙነትና ትብብር ሚኒስትር ፓንዶርና ከኢትዮጵያ ጠቅላይ ሚኒስትር አብይ ጋር ተነጋግሬያለሁ ሲሉ በመግለጫቸው ዘርዝረዋል። የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስም በትናንትናው ዕለት በሰጡት መግለጫ ብሊንከን ከሰጡት አስተያየት ጋር የሚመሳሰል መልእክት አስተላልፈዋል። የዩናይትድ ስቴትሱ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሃመር ከትናንት አንስቶ በደቡብ አፍሪካ እየተካሄደ ባለው የሰላም ንግግር እየተሳተፉ መሆናቸውን ገልጸው ንግግሩ በርካታ ችግሮችን ለመቅረፍ ይረዳል ማለታቸውንም ጠቅሰዋል።
These talks, if they are successful, and we certainly hope they will be, can serve to bring about multiple ends. One is an immediate cessation of hostilities.
እነዚህ ንግግሮች ስኬታማ ከሆኑ በእርግጠኝነት እንደሚሆኑም ተስፋ እናደርጋለን። ለብዙ ጉዳዮች እልባት ሊያመጡ ይችላሉ። አንደኛው ወዳውኑ ግጭቱን ማቆም ነው። ሁለተኛው ለተቸገሩ ኢትዮጵያውያን ሁሉ የሰብአዊ እርዳታ ማድረስ፣ ሶስተኛ ሲቪሎችን ለመጠበቅ የሚያስችሉ እርምጃዎችን መውሰድና አራተኛውና አስፈላጊው ነገር ኤርትራ ከሰሜን ኢትዮጵያ መውጣቷ ናቸው። ከግጭቱ መጀመሪያ ጀምሮ እንደተናገርነው ለዚህ ግጭት ምንም አይነት ወታደራዊ መፍትሄ የለም እና ይህ ሽምግልና ጥረት የፖለቲካ ጉዳዮችን ለመፍታትና ለሁሉም ኢትዮጵያውያን ዘላቂ ሰላም ለማምጣት እድል ይፈጥራል።
እንደ ዩናይትድ ስቴትስ ሁሉ ህወሓትም ግጭቱን በአስቸኳይ ማቆም የሰላም ንግግሩ ቀዳሚ አጀንዳ እንዲሆን መጠየቁ ይታወቃል። የህወሓት ከፍተኛ ባለስልጣን ፕሮፌሰር ክንደያ ገብረህይወት የክልሉ ልዑካን ለሰላም ንግግሩ ደቡብ አፍሪካ ማምራታቸውን በገለጹበት የጥቅምት 13 2015 ዓ.ም የትዊተር መልእክታቸው እጅግ አንገብጋቢ ጉዳዮች ሲሉ ካሰፈሩት ዝርዝር ስር ግጭት በአስቸኳይ እንዲቆም የሚለውን በቀዳሚነት አስቀምጠዋል። ለግጭቱ ወታደራዊ መፍትሄ ሊኖር አይችልም ሲሉም ገልጸዋል። የደቡብ አፍሪካውን የሰላም ንግግር ግጭቱን በሰላም ለመፍታት የሚቻልበት እድል አድርጎ እንደሚመለከት የገለጸው የኢትዮጵያ መንግስት በበኩሉ ንግግሩ በመከላከያ ኃይል መስዋዕትነት እየተስተካከለ የመጣውን ሁኔታ የበለጠ ለማጠናከር ምቹ አጋጣሚ የሚፈጥር አድርጌ እወስደዋለሁ ሲል ከትላንት በስቲያ ጥቅምት 14 ባወጣው መግለጫ አመልክቷል። መከላከያ ሰራዊት ቁልፍ የሚባሉ የትግራይ ከተሞችን መቆጣጠሩን ቀጥሏል ሲልም የኢትዮጵያ መንግስት በኮሙኒኬሽን መስሪያ ቤቱ በኩል ባወጣው መግለጫ የውጊያውን ቀጣይነት መጠቆሙ ይታወሳል። የኢትዮጵያ መከላከያ ሰራዊትም በትናንትናው ዕለት በፌስቡክ ገጹ ባወጣው መግለጫ ወሰድኩት ባለው ወታደራዊ እርምጃ የህወሓት ታጣቂዎች ተበትነዋል፣ የታደሉት እጅ ሰጥተዋል ካለ በኋላ የተበተኑና ከህወሓት የጥፋት ወጥመድ ማምለጥ የሚፈልጉ ያላቸውን ታጣቂዎች መከላከያ ወደ ተቆጣጠራቸው የትግራይ አካባቢዎችና ወደ አጎራባች ክልሎች በመሄድ እጃቸውን በሰላም እንዲሰጡ የሚል ጥሪ አቅርበዋል። ይሁን እንጂ የትግራይ ክልልን እያስተዳደሩ የሚገኙት የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በበኩላቸው ከትናንት በስቲያ ጥቅምት 14 ለክልሉ መገናኛ ብዙሃን በሰጡት መግለጫ ምንም እንኳን ታጣቂዎቻቸው የክልሉን በርካታ አካባቢዎች የለቀቁ ቢሆንም ጦርነቱን እናሸንፋለን ብለዋል። ዶክተር ደብረጽዮን የኢትዮጵያና የኤርትራ ጥምር ጦር በትግራይ ክልል ይቀበራል ማለታቸውን የትግራይ ቲቪ ዘግቧል። በደቡብ አፍሪካ የተጀመረው የሰላም ንግግር በትግራይ ህዝብ ላይ እየደረሰ ነው ያሉትን የዘር ማጥፋት ዘመቻ ማስቆም ካልቻለ ታጣቂዎቻችን የክልሉን ህዝብ የመከላከል አቅም አላቸው ማለታቸውም ተዘግቧል። ዋንኛው የንግግሩ መሪ የአፍሪካ ህብረት የሰላም ንግግሩ በደቡብ አፍሪካ ትናንት መጀመሩን ካሳወቀ በኋላ በንግግሩ ዙሪያ እስካሁን ተጨማሪ ማብራሪያ አልሰጠም። ህብረቱ በትናንቱ መግለጫው የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ሁለቱ ተፋላሚ ወገኖች ለሰላም ላሳዩት ቁርጠኝነት አመስግነዋል ብሏል። በዚህም ለኢትዮጵያ የላቀ ጥቅም ሲባል ለግጭቱ ዘላቂ ፖለቲካዊ መፍትሄ ለመፈለግ በመወሰናቸው ሊቀመንበሩ ተስፋ መሰነቃቸውን አመልክቷል። ለመገናኛ ብዙሃን ዝግ በሆነው በዚህ የሰላም ንግግር ላይ በአጀንዳነት የቀረቡ ጉዳዮችም በግልጽ አልታወቁም። አንድ ብሎ ከተቀሰቀሰ 2 አመቱን ሊደፍን ዛሬን ሳይጨምር የአንድ ሳምንት እድሜ ለቀረው የሰሜን ኢትዮጵያው ግጭት ፖለቲካዊ እልባት ያመጣል ተብሎ በብዙዎች ዘንድ ተስፋ የተጣለበት የሰላም ንግግር እስከ ቀጣዩ እሁድ ጥቅምት 22/2015 ዓመተ ምህረት ድረስ እንደሚቀጥል ያዘጋጁ ሀገር ደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ቃል አቀባይ ቪንሴንት ማጉኒያ ትናንት መናገራቸው ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የእሮብ ምሽት ዝግጅታችንን ነው። ቀደም ሲል የአብይ ርዕስ ዘገባችንን ተከታትላችኋል። ቀጥሎ የትንታኔው መጽሔት ይቀርባል። በትላንትናው ዕለት በጅጅጋ ጋራድ ዊልወል አውሮፕላን ማረፊያ አንዲት የሶማሌ ምክር ቤት አባል አንድ የፌዴራል ፖሊስ አባል በተኮሱት ጥይት መገደላቸው ተገለጸ። ሌሎች 4 ሰዎች ላይም የአካል ጉዳት መድረሱ ተገልጿል። ተጠርጣሪው በቁጥጥር ስር መዋሉን ክልሉ ሲያስታውቅ፣ የድርጊቱ መንስኤ ግን በመጣራት ላይ ነው ብሏል። ዛሬ ከሰዓት በኋላ የቀብር ስነ ስርዓታቸው ከመፈጸሙ በፊት የሟቿ የምክር ቤት አባል ፍትህን የሚጠይቁ የከተማ ነዋሪዎች ወደ አደባባይ ወጥተው የነበረ ሲሆን የአይን እማኞች ለአሜሪካ ድምጽ ተናግረዋል። አዲስ ቸኮል ዝርዝሩን ይዟል።
ትላንት ከሰዓት በጅጅጋ ገራድ ውሎ ለአውሮፕላን ማረፊያ ድንገት በተከፈተ ተኩስ የክልሉ ምክር ቤት አባልና የብልጽግና ፓርቲ ማዕከላዊ ኮሚቴ አባል ጀወሪያ መሐመድ ኢብራሂም መገደላቸውን የሶማሌ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ አስታወቀ። የቢሮ ኃላፊ አቶ አብዱቃድር ረሽድ ለአሜሪካ ድምጽ እንደገለጹት በጥቃቱ ሌሎች 4 ሰዎች የመቁሰል አደጋ ደርሶባቸዋል።
ትናንትናው ዕለት ጥቅምት 15/2015 ከቀኑ 9 ሰዓት ጅጋ ገራድ ዊልወል አየር ማረፊያ በጥበቃ ላይ የነበረው የፌዴራል ፖሊስ አባል በተከፈተው ተኩስ ነፍሷን ይማራት የሶማሌ ክልል ምክር ቤት አባል የነበረችው ወይዘሮ ጆይሪያ መሐመድ ኢብራሂም ህይወት አልፈዋል። በዛ ተኩስ 4 ሰዎች ላይ ጉዳት ደርሷል። 4 ሰዎች ጅጅጋ ሪፈራል ሆስፒታል የሕክምና እርዳታ እየተሰጣቸው ይገኛሉ።
በጥቃቱ ከቆሰሉት 4 ሰዎች መካከል አንድ የምክር ቤት አባልና ከዩናይትድ ስቴትስ የመጡ የሟች የትም እንደሚገኙበት ምንጮች ለአሜሪካ ድምጽ ተናግረዋል። ተጠርጣሪው በቁጥጥር ስር መዋሉን ያስታወቁት የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱቃድር ረሽድ የግድያው መንስኤ እየተጣራ ነው ብለዋል።
ተጠርጣሪም በክልሉ ጸጥታ ኃይሎች ቁጥጥር ስር ሆኖ ምርመራዎች እየተከናወኑ ነው። ሲጠናቀቁ ለህዝብ ይፋ እናደርጋለን።
ግድያው የተፈጸመበት የገራድ ውሎ ለአውሮፕላን ማረፊያም ከትላንትና አመሻሽ ጀምሮ መደበኛ አገልግሎት መቀጠሉን አቶ አብዱቃድር አስታውቀዋል። ሟች ጀወሪያ መሐመድ የቅርብ ጓደኛቸው እንደነበሩ የገለጹልን የጅጅጋ ከተማ ነዋሪዋ ወይዘሮ ዛራ አብዲ ገና ብዙ ሊሰሩ ከሚችሉበት ትልቅ ደረጃ ይደርሳሉ ብለው ይጠብቁ እንደነበር ለአሜሪካ ድምጽ በሰጡት አስተያየት አመልክተዋል።
በጣም ብዙ አመት የማውቃት ቅርብ ጓደኛዬ ነች። ታታሪ ሰራተኛም ነች። በጣም ራሷን ማስተማርና ራሷን መለወጥ ጥሩ ቦታ መድረስ የምትፈልግ ህልም ነበራት። ጠንካራ ሴት ነች። ጀዋራ ማለት በተለይ ለሴቶቹ ያላት አመለካከት ከፍተኛ ቦታ ነበረ። ሴቶች መድረስ ያለባቸውን ተማሪ ሴቶችን ማበረታታት፣ ለትምህርትና ለሴት ልጅ እንዲማር ፍላጎት ባላት ብዙ ድሃ ተማሪዎችን በትምህርት ቤቱ ራሱ በፈቃደኝነት የምታስተምራት ናት። ያለ ክፍያ ድሃ ተማሪዎችን፣ ሴቶችን።
በዛሬው ዕለት በሟች መኖሪያ አካባቢና ቆይቱን በጎዳና ላይ ፍትህ ለጀወሪያ መሐመድ የሚሉ ሰልፈኞች መውጣታቸውን የአይን እማኞች ለአሜሪካ ድምጽ አስታውቀዋል። የምክር ቤት አባሏ ጀወሪያ መሐመድ ኢብራሂም በኦክስፋም ኢትዮጵያና ኦክስፋም ኬንያ ይሰሩ እንደነበር ቆይቶም በሀገር በቀል መንግስታዊ ያልሆነ ድርጅት ውስጥ በኃላፊነት ሲሰሩ እንደነበረ ያገኘነው መረጃ ያመለክታል። በፖለቲካው መስክ ደግሞ የዶሎ ዞንን በመወከል የክልል ምክር ቤት አባል ሲሆኑ የብልጽግና ፓርቲ ማዕከላዊ ኮሚቴ አባልም የነበሩ ናቸው። የቀብር ስነ ስርዓታቸው ዛሬ ከሰዓት የክልሉ አመራሮችና በርካታ የከተማ ነዋሪዎች በተገኙበት በጅጅጋ ከተማ ተፈጽመዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ዝግጅታችን ይቀጥላል። በቀጣይ ወደ ኦሮሚያ ስንልፍ በኦሮሚያ ክልል ምስራቅ ወለጋ ምስራቅ ሸዋና ምዕራብ ሸዋ ውስጥ ሰሞኑን ተፈጽመዋል በተባሉ ጥቃቶች ከመቶ በላይ ሲቪሎች ተገድለዋል ሲል የኦሮሞ ፌዴራሊስት ኮንግረስ አቤቱታ አሰምቷል። የኦሮሞ ነጻነት ግንባር ኦነግም ሲቪሎች በየቦታው ጥቃት እየተፈጸመባቸው ነው ሲል ከሷል። የአካባቢው ነዋሪዎች መሆናቸውን የገለጹ ሰዎችም ጥቃቶች ስለመፈጸማቸው የተናገሩ ሲሆን የአየር ድብደባ እንዳልተፈጸመ ለአሜሪካ ድምጽ የተናገሩ ባለስልጣናት ደግሞ የመንግስት ኃይሎች ኢላማ ሸኔ የሚሏቸው ታጣቂዎች እንጂ ሲቪሎች አይደሉም ብሏል። የጠቅላይ ሚኒስትሩ ጽህፈት ቤት የመንግስት ኮሙኒኬሽን አገልግሎትና የኢትዮጵያ ሰብአዊ መብቶች ኮሚሽን ስለተባለው ጥቃት መረጃ እንደሌላቸው ገልጸዋል። ሲቪሎች ስለመገደላቸው መረጃ እንደሌለ የጠቆመ የኦሮሞ ውርስ አመራርና ተሟጋች ማህበር የሚባል ዩናይትድ ስቴትስ ውስጥ የሚገኝ ቡድን ተፈጸመ በተባለው ጥቃት ላይ ዓለም አቀፍ ምርመራ እንዲካሄድ ጠይቋል። ፀሐይ ዳምጠው ዝርዝር መረጃ አላት።
ኦሮሚያ ክልል ውስጥ በመንግስት ኃይሎችና በታጣቂዎች መካከል ያለው ግጭት አመታትን እያስቆጠረ መሆኑን የገለጸው የኦሮሞ ፌዴራሊስት ኮንግረስ በመሃል ንጹሃን ዜጎች እያለቁ ነው ብለዋል። የፓርቲው ህዝብ ግንኙነት ኃላፊ አቶ ሱልጣን ቃስም ለአሜሪካ ድምጽ የሚከተለውን ብለዋል።
ጥቅምት 9/2015 ምዕራብ ሸዋ ሜታ ወልቂጤ ወረዳ ቀሬ ሄዞ በምትባል ቀበሌ ውስጥ የተፈጸመ ጥቃት ነው። በመንግስት ኃይሎች የተፈጸመ ነው። በዚህ ጥቃት ህጻናት፣ እናቶችና አዛውንቶችን ጨምሮ ወደ 14 ሰዎች ተገድለዋል። ትምህርት ቤትና ሰላማዊ ዜጎች መኖሪያ ቤቶችም የጥቃቱ ሰለባ ሆነዋል። በተመሳሳይ ጥቅምት 12/2013 ምስራቅ ወለጋ፣ በምስራቅ ሸዋ ደግሞ ፈንታሌ ወረዳ ሚግ 29 በሚባለው ጦር አውሮፕላን ጥቃት ተፈጽሞ ቁጥራቸው ለጊዜው ያልታወቀ ንጹሐን መገደላቸውን ያደርሶናል። ጥቅምት 13 ምዕራብ ሸዋ ጮቢ በምትባል ወረዳ እና በኬ ሆፉ በምትባል ቀበሌ ኃላፊነት በጎደለው መልኩ በድሮን በተፈጸመ ጥቃት የ7ና የ10 ዓመት ህጻናትን ጨምሮ 38 ንጹሐን ዜጎች እንደተገደሉ መረጃው አለን።
የኢትዮጵያ መንግስት በተለያዩ የክልሉ ዞኖች ውስጥ ሸኔ ብሎ የሚጠራቸው ታጣቂዎች ላይ እርምጃ እየወሰደ መሆኑን በተደጋጋሚ አስታውቋል። የኦሮሞ ነጻነት ግንባር ኦኔግ የተፈጸመው የአየር ጥቃት ኃላፊነት የጎደለ ነው ብለዋል። የፓርቲው ህዝብ ግንኙነት ኃላፊ አቶ ለሚገመቹም
የሞቱትም ሆነ የቆሰሉት እንዳገኘ ነው መረጃ የታጠቀ ኃይል ሳይሆን ንጹሐን ዜጎች ሲቪሊያን ላይ ያነጣጠረና ሲቪሊያን ላይ የተደረገ መሆኑን ያገኘ ነው መረጃ አሁንም አበክሮ ያንኑ ነው የሚያስረዳ። እየተደረገ ያለውም ይሄንን ነው። ተጠያቂነት ሊኖር ይገባል። ከመንግስት የሚባለውም ብቻ ሳይሆን ከዓለም ማህበረሰብ ገለልተኛ አካል የራሳቸውን ሚና ኦሮሚያ ላይ እየተደረገው ላለው ጦርነት ሚናቸውን እየተወጡ አይደለም። ሚዲያዎችም የራሳቸውን ሚና እየተወጡ አይደለም። እየተደረገ ያለ አጨልሞ የህዝቡን ማህበራዊና ኢኮኖሚያዊ እንደዚሁም ኑሮውን አጨልሞበት እየጨፈጨፈ ያለው መንግስት ተጠያቂነት ሊኖርበት ይገባል ነው እኛ የምንለው።
በሌላ በኩል የአሜሪካ ድምጽ ያነጋገራቸው የምዕራብ ሸዋ ዞን ጮቢ ወረዳ ነዋሪ መሆናቸውን የጠቀሱት አቶ አብዲ ለማ ደረሰ ያሉትን ጥቃት ገልጸዋል።
ህብረተሰቡ ስለ ሰላም ሁኔታ ለመመካከር በሀገር ሽማግሌዎች ጥሪ በወጡበት ወቅት ነው የአየር ጥቃቱ የተፈጸመው። ጠዋት 5 ሰዓት አካባቢ ነው። ውይይቱ እኛ አካባቢ ማንም ሰው ወደ ገበያ መሄድ አይችልም፣ ከታመመ ለሕክምና መሄድ አስቸጋሪ ነው፣ ወደ ከተማ ደርሶ መመለስም እንዲሁ ከባድ ነው፣ በአካባቢው የታጠቁ ኃይሎች ይንቀሳቀሳሉ ተብሎ ከመንግስት ምንም አይነት አገልግሎት እያገኘን አይደለም። ለዛ ነው የሀገር ሽማግሌዎች ስብሰባውን የሰበሰቡት። በጥቃቱ ህይወታቸው ያለፉ ሰዎች ቁጥር 61 ሰዎች በዕለቱ የሞቱ ሲሆን 7 ሰዎች በነጋታው ከየጫካውና ከየማሳው ውስጥ ተገኝተዋል። በአጠቃላይ 68 ሰዎች ናቸው እኔ ያየሁት። እኔ ራሴ በቦታው ሆኜ የመዘገብኩት ቁስለኞች ደግሞ 47 ናቸው። ሌሎች ከየቦታው የተሰበሰቡ ነበሩ። በአጠቃላይ 106 ሰዎች ቆስለዋል። የጥቃቱ ሰለባ የሆኑት ሰዎች አርሶ አደሮች፣ ህጻናት ማለትም ከ9 ዓመት እስከ 70 ዓመት አዛውንት ናቸው።
ለደህንነት የተሰጋለው ስሜ አይጠቀስ ያሉት የጮቢ ወረዳ ነዋሪ መሆናቸውን የጠቀሱት ግለሰብ እሁድ ዕለት ረፋድ 5 ሰዓት አካባቢ ነው ጥቃቱ የተፈጸመው ስሉ ነው የገለጹት።
አዎ፣ በቦታው ነበር። ውሃ ጠምቶኝ ነው ከስብሰባው ወደ ዳር ወጥቼ የተመለስኩት። እየተመለስኩ እያለው ሁም የሚመስል የመብረቅ አይነት ድምፅ ሰማሁ። ከዛ መሬቱ አይታይም፣ ጨለመ። በጥቂት ደቂቃ ውስጥ ጨለማው ሲነሳ ብዙ ሰዎች ወድቀው ነበር። ማለትም ሞተዋል። ከዛ ያጎቴ ልጅ ነበረች ያዘኝ ያዘኛለችኝ ከዛ ያስኳት እጄ ላይ ይጃት ያለው በአንድ ጎን ተከሷል ነበርም እና ህይወቷ ብዙም ሳይቆይ ያለፈ እና ብዙ ሰው ነው የሞተው።
የወረዳው ነዋሪ መሆናቸውን የተናገሩት ሌላ ሰው እሁድ ነበር ስላሉት ሁኔታ እንዲህ ተናግረዋል።
ናንተ ኮሉን ይሩ ጃርተን ያዋልት ዋሜ ማልጉና አባገዳ ቁኖ አረቲኬ
ካን አንድም ሰው የለም ያገር ሽማግሌ ነው ያሰባሰበን አባገዳና አረሲንቄ የሚባሉ ናቸው ህዝቡን የሰበሰቡት። ምን ይሻለናል? ገበያ መሄድ አልቻልንም። ህዝቡ በችግር ያለቀ ነው። ተማሪዎች ወደ ትምህርት ቤት መሄድ አለባቸው። መፍትሄው ምንድነው የሚል ሐሳብ ላይ ነው ለመወያየት የወጣ ነው። የታጣቂዎች ካምፕ የሚባል በእኛ አካባቢ የለም። ስለማሰልጠኛ ስንሰማ የነበረው ጊንደበረት ውስጥ ጉድሩ የሚባል ወረዳ ውስጥ መኖሩን ነው። እዛ ይሰለጥናሉ ሲባል ነው የሰማ ነው እንጂ በእኛ አካባቢ ማሰልጠኛ የለም። ስለምርቃቱ የማውቀው ነገር የለም። የሸኔ ምርቃት ነው ያሉት። አይ ይህ የህዝቡን ደምና ሀቅ ለመደበቅ ነው እንጂ ወታደር ሲመረቅ ከአርሶ አደር ጋር በሰፈር ውስጥ ነው የሚመረቀው። ማለት የጠፋውን የሰውን ህይወት ዋጋ ለማሳጣት ነው። ሰው እውነቱን መደበቅ ይችላል፣ ግን ፈጣሪ የእውነት አምላክ ነው።
በሌላ በኩል ጽህፈት ቤቱ ቨርጂኒያ ዩናይትድ ስቴትስ የሚገኘው የኦሮሞ ውርስ አመራርና ተሟጋች ማህበር የሚባል ቡድን በሁለቱ ቀናት ተፈጸመ በተባለው ጥቃት ተገድለዋል ያላቸውን 87 ሰዎች የስም ዝርዝር የማምነው ምንጭ ለሰራተኞቻችን አድርሷል ስል ትናንት ባወጣው መግለጫ አመልክተዋል። ቡድኑ የተባለውን ጥቃት እንደሚያወግዝ አስታውቆ የተባበሩት መንግስታት የሰብአዊ መብቶች ኮሚሽን፣ የሰብአዊ መብቶች ባለሙያዎች፣ ዓለም አቀፍ ኮሚሽንን ጨምሮ ብርቱ ምርመራ እንዲካሄድ ለዓለም አቀፍ ማህበረሰብ ጥሪ አሰምተዋል። ተፈጽሟል የተባሉትን ጥቃቶች በተመለከተ የአሜሪካ ድምጽ ባልደረባዬ ጃለኔ ገመዳ የፌደራል የክልልና የዞን ባለስልጣናትን ጠይቃለች። የኦሮሚያ ክልል የአስተዳደርና ጸጥታ ቢሮ ኃላፊ ጀነራል ኮሚሽነር ከፍ ያለው ተፈራ ምላሽ
አን ያካታሰኒ ሀሌለን ድሮኒ ናኖ ሰነትራወተ ምግራችሁ ሳቁባን ቀቡ።
እኔ በዚህ መልኩ የድሮን ጥቃት መፈጸሙን መረጃ የለኝም። በተለያዩ ቦታ የሸኔ ታጣቂዎች ጋር ነው ውጊያ ያለው። ውጊያው ሁለት የታጠቁ ኃይሎች መካከል ነው የሚደረገው። በዚህ መሀል ድሮን ስለመጠቀም መረጃ የለኝም። በምስራቅ ወለጋ ኑኑ ቁምባ አድሬ ከተማ የሸኔ ታጣቂዎች ገብተው ህዝቡንና የመንግስቱን መዋቅር አፈናቅለው ችግር ሲፈጥሩ እንደነበረና ይህንን ለማስተካከል የጸጥታ ኃይል ወደ ቦታው መሰማራቱን አውቃለሁ፣ ግን ስለ ድሮን ጥቃቱ አላውቅ። ይሄ ቀልድ ነው፣ ያውም ተማሪዎችና ንጹሐን ዜጎችን ያው በስልክ ደውለው ስለሚናገሩ የስም ማጥፋት ላይ የተሰማሩ ሰዎች ደግሞ ስላሉ ህወሓት እየተመታ ስለሆነ የህወሓት መደምሰስ የሚያማቸው ሰዎች ናቸው ይህንን የስም ማጥፋት ስራ የሚሰሩ። መረጃውን የለኝም እንደ ጸጥታ ዘርፍ።
የፌደራል መንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ከበደ ዴሳ በጉዳዩ ላይ መረጃ እንደሌላቸው ተናግረዋል። የምዕራብ ሸዋ ዞን ዋና አስተዳዳሪ አቶ ዲዳ ጉደታ መልስ ለመስጠት ፍቃደኛ አልሆኑም። ዋማ አገሎ አካባቢ ደረሰ ስለተባለው የአየር ጥቃት የምስራቅ ወለጋ ዞን አስተዳዳሪ አቶ ዋጋሪ ነገራ ተከታዩ መልስ ሰጥተዋል።
አንደማቲ ታርካምፒ ሰሚራም ጉደተኔ መተነጋ ዲዶተኔ
እስካሁን ድረስ በአየር ላይ በተወሰደ እርምጃ የተጎዱ ንጹሃን አልለየንም። ለጊዜው የምናቆም የለም። መንግስት እየወሰደ ያለው እርምጃ በአሁኑ ጊዜ በምስራቅ ወለጋ ኑኑ ቁምባ ውስጥ ኦፕሬሽን እየተካሄደ ነው ያለው። ኦፕሬሽኑም እየተካሄደ ያለው በጠላትነት በአሸባሪነት ስራ ላይ የተሰማራውን ኦነግ ሸኔ በአካባቢያችን ሰላም እያደፈረሰ ህብረተሰቡን እየዘረፈ ላይ እንጂ በሰላማዊ ዜጎች ላይ መንግስት እየወሰደ ያለው እርምጃ የለም። በሰላማዊ ሰዎች ላይ እርምጃ የሚወስደው የሚያሰቃየው በድርጊቱ የዞናችን ህዝብ የሚያውቀውም ኦነግ ሸኔ ነው እንጂ መንግስት በሲቪሎች ላይ የወሰደ እርምጃ የለም። በሁሉም አቅጣጫ መንግስት ህዝቡን ለማትረፍና ከዚህ አሸባሪ ነጻ ለማውጣት አጠናክሮ ቀጥሎበታል። እስካሁን ያለን በምድር የተቀናጀ ኦፕሬሽን በሰፊው በጠላት ላይ እየተወሰደ መሆኑ ነው። በአውሮፕላን በዋማ አገሎ ውስጥ እርምጃ መወሰዱን ያረጋገጥኩት ነገር የለም። ነገር ግን በኑኑ ቁምባ ሁሉን ያካተተ እርምጃ እየተወሰደ ነው፣ የአየር ጥቃትንም ጨምሮ አሉ።
የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ ስለሚባሉት ጥቃቶች መረጃ እንደሌላቸው ለአሜሪካ ድምጽ ገልጸዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
ወደ ተከታዩ ዘገባ ስናልፍ በኢትዮጵያ ከመስከረም 30 እስከ ጥቅምት 11 ድረስ የተሰጠውን የ12ኛ ክፍል ብሔራዊ ፈተና በግጭት ምክንያት ያልወሰዱ 56000 ተማሪዎች በአንድ ወር ውስጥ ሌላ ፈተና እንደሚወስዱ ተገልጿል። የብሔራዊ ፈተናውን መጠናቀቅ አስመልክተው መግለጫ የሰጡት የትምህርት ሚኒስቴር ፕሮፌሰር ብራኑ ነጋ በተለያዩ ምክንያቶች ዋናውን ፈተና ያልወሰዱ ተማሪዎችም በአንድ ወር ውስጥ የሚሰጠውን ሁለተኛውን ፈተና እንደሚወስዱ ተናግረዋል። አራት የመፈተኛ ዩኒቨርሲቲዎች ፈተናውን ጥለው የወጡት 12000 በላይ ተማሪዎች ግን ዳግም እንደማይፈተኑ ሆኖም በግል የመፈተን መብታቸው እንደሚከበር ገልጸዋል። ፕሮፌሰር ብርሃኑ ነጋ የፈተናውን አፈጻጸም በተመለከተ ባደረጉት ገለጻ ፈተናው በሚሰጥበት ወቅት የተለያዩ ችግሮችና አደጋዎች ማጋጠማቸውን ተናግረው የፈተና ስርቆት ግን አላጋጠመም ብለዋል። ገብረ ሚካኤል ገብረ መድህን ተጨማሪውን ዘገባ ልኳል።
የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ ዘንድሮ የተሰጠውን የ2014 ዓ ም የ12ኛ ክፍል መልቀቂያ ብሔራዊ ፈተና አፈጻጸምን በሚመለከት በሰጡት ጋዜጣዊ መግለጫ 948,000 ተፈታኞች መመዝገባቸውንና ከእነዚህ ውስጥ 98.8 ከመቶ የሚሆኑት ለፈተና መቀመጣቸውን ተናግረዋል። በሀገሪቱ ውስጥ ባለው አለመረጋጋትና በሌሎችም ምክንያቶች ፈተና ያልወሰዱ ተማሪዎችም በአንድ ወር ጊዜ ውስጥ የሚዘጋጀውን ፈተና ይወስዳሉ ብለዋል።
ግጭት ምክንያት መፈተን ያልቻሉ በእስር ቤት ማረሚያ ቤት ውስጥ ያሉ ተማሪዎችና በውጭ ኮሚኒቲ ተማሪዎች የሚፈተኑበት ሁለተኛ ፈተና ተዘጋጅቷል። ሁሌም እንደዛ ነው የምናዘጋጀው እና እነሱንና በዚህ ፈተና ወቅት በራሳቸው ችግር ምክንያት ሳይሆን በተለያየ አደጋ ቅድም የጠቀስናቸው ምክንያት ፈተና ያልወሰዱትን በሙሉ በአንድ ወር ጊዜ ውስጥ ፈተና እንሰጣለን።
ከአራት ዩኒቨርሲቲዎች ፈተና ጥለው የወጡት ወደ 13000 የሚጠጉ ተማሪዎች ግን ሁለተኛ የመፈተን ዕድል እንደማያገኙ፣ ሆኖም ግን በ2015 ዓ.ም ብሔራዊ ፈተና በግል የመፈተን መብት እንዳላቸው ገልጸዋል።
ፈተና አንፈተንም ብለው ጥለው የወጡ ተማሪዎችን ዳግም በመደበኛ ተማሪነት የመፈተን ዕድል የማይሰጣቸው ሲሆን በግላቸው በ2015 የትምህርት ዘመን የመፈተን መብታቸው የተጠበቀ ነው።
በፈተናው ወቅት የተለያዩ የዲስፕሊን ጥሰቶችንና የተከለከሉ ድርጊቶችን ሲፈጽሙ የተገኙ ተማሪዎች ደግሞ ፈተናቸው ተሰርዞ በሕግ እንደሚጠየቁ ፕሮፌሰር ብርሃኑ ጠቅሰዋል።
ማንኛውም የተከለከሉ ቁሶች ወደ ፈተና ጣቢያዎችና መፈተኛ አዳራሾች ይዘው የመጡና የተያዙ በሕግ ቁጥጥር ቆይተው ማስረጃና መረጃ ተደራጅቶ የወንጀል ይዘቱ በሚመለከታቸው ተቋማት ተጣርቶ ለፌዴራል የፍትህ አካላት የሚቀርቡ ይሆናል። ከላይ በተዘረዘሩ የፈተና ደንብ መተላለፎች የተሳተፉ በግልም ይሁን እንደ ጥፋቱና እንደሚያስከትለው ቅጣት ሙሉ በሙሉ ወይም በከፊል የፈተና ውጤት የሚሰረዝ ይሆናል።
በፈተናው ሂደት ባልተጠበቁ ድንገተኛ አደጋዎችና በህመም ምክንያት የስድስት ተማሪዎች ህይወት ማለፉን የጠቀሱት ሚኒስትሩ በሂደቱ ተስተዋሉ ያሏቸውን የተለያዩ ችግሮችም አብራርተዋል።
ጫት፣ አደንዛዥ እጽ፣ ሲጋራ፣ ስለታማ ነገሮች፣ ጥይት፣ አልኮል ወዘተ ይዘው በመምጣት በተለያየ መልክ ለማስገባት ጥረት ማድረግና ለመጠቀምም በአንዳንድ ቦታዎች ላይ ሙከራ ማድረግ። በደብረ ታቦር ዩኒቨርሲቲ በተፈጠረ ሁከት በአምስት የጸጥታ አካላትና በሁለት ፈተና አስፈጻሚዎች ላይ ጉዳት ሲደርስ የአንድ ተማሪ ህይወት እንዲያልፍ ምክንያት ሆኗል። በሶስት ዩኒቨርሲቲዎች ቀደም ሲል በነበረ የጤና እክል ምክንያት የሶስት ተማሪዎች ህይወት ማለፍ ሌላ ያልታሰበ ክስተት ሲሆን በጉዞ ወቅት በደረሰ የትራፊክ አደጋ በተወሰኑ ተማሪዎች መጠነኛ ጉዳት ሲደርስ የአንድ ተማሪ ህይወት አልፏል። ፈተና አስፈጻሚዎችንና ሌሎች ተፈታኞችን በግልና በቡድን በመሆን ማዋከብ፣ ጥቃት ማድረስ፣ ፈተና መልስ መስጫ ወረቀት ላለመመለስ ግብግብ መፍጠር፣ የመልስ ወረቀትን ሸሽጎ ለማውጣት ጥረት ማድረግና ቀዶ ጥሎ የመውጣት ሙከራዎች ተደርገዋል። ፈታኞችንና ጎበዝ ተማሪዎችን አስፈራርቶ በቡድን የመኮረጅ ተግባር በጥቂት ቦታዎች ላይ ተፈጽሟል።
ከሂደቱ ብዙ አትርፈናል ያሉት ፕሮፌሰር ብርሃኑ የፈተና ስርቆት እንዳላጋጠመ ተናግረዋል። ተማሪዎች በጥረታቸው ብቻ ማመን አለባቸው የሚለውን ግብ ማሳካት ችለናል ሲሉም ነው የገለጹት።
ከመስከረም 30 እስከ ጥቅምት 11 ቀን 2015 ዓ.ም የተሰጠው የ2014 ዓ.ም የ12ኛ ክፍል መልቀቂያ ፈተና ያጋጠሙት እጅግ በጣም ውስን ችግሮች ቢኖሩም በዝግጅቱ ስርጭቱና አሰጣጡ በከፍተኛ ደረጃ ስኬታማ ነበር ማለት ይቻላል። ፈተና መስረቅና መውጣት አለማጋጠሙ፣ ሂደቱ በወጥነትና በከፍተኛ ዲሲፕሊን መመራት መቻሉ፣ እንደዚሁም በሁሉም አካላት ዘንድ ባገኘው ከፍተኛ ተቀባይነት ምክንያት በትምህርት ስርዓታችን አዲስ ጅማሮ መሰረት የጣለ ነው። በዚህ ፈተና የሚመዘገበው የፈተና ውጤት ተማሪዎቻችን መምህራኑ ትምህርት ቤቶችና ክልሎች ያሉባቸውን ጉድለት ለመረዳት መፍትሄዎችን ለመቀየስና በትምህርት ስርዓቱ ያጋጠመንን ስብራት ለማከም ወሳኝ የታሪክ መታጠፊያ ይሆናል ብለን እናምናለን። ከሁሉ በላይ ተማሪዎቻችን በጥረታቸው ብቻ ውጤት ማግኘት ይኖርባቸዋል ብለን ያስቀመጥነውን ግብ ማሳካት ችለናል።
የ2015 ዓመተ ምህረት የ12ኛ ክፍል መልቀቂያ ብሔራዊ ፈተና በመጪው ግንቦት ወር ላይ እንደሚሰጥ የትምህርት ሚኒስትሩ አመልክቷል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
የዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈውን የሮብ ምሽት ዝግጅታችንን ነው። የመጀመሪያውን አጋማሽ አጠናቀናል። ወደ ሁለተኛው አጋማሽ ነው የምንሸጋገረው። ለሁለተኛው አጋማሽ የመጀመሪያ ቅንብራችን የሚሆነው በደቡብ አፍሪካ የሚካሄደውን የሰላም ንግግር ተከትሎ በተለያዩ የኢትዮጵያ አካባቢዎች አስተያየት የሰጡንን አድማጮች ያካተቱ ዘገባዎች ናቸው። በኢትዮጵያ መንግስትና በህወሓት መካከል በደቡብ አፍሪካ እየተካሄደ ያለውን የሰላም ውይይት በተመለከተ ባለፉት ቀናት ያነጋገርናቸው ከተለያዩ ከተማዋ ነዋሪዎች የተለያዩ ሐሳቦችን አንጸባርቀዋል። አንዳንዶቹ የሰላም ውይይቱ የሰሜን ኢትዮጵያውን ግጭት እልባት እንደሚያመጣ ተስፋቸውን ሲገልጹ፣ ሌሎቹ ደግሞ በድርድር ችግሩ ይፈታል ብለው እንደማያምኑ ተናግረዋል። ለዛሬም እነዚህን አስተያየቶች ማቅረባችንን እንቀጥላለን። በቅድሚያ አስቴር ምስጋናው ከባህር ዳር ከተማ ነዋሪዎችን አነጋግራ ወደ ላከችው ዘገባ እንለፍ።
አዲሱ ታመሩ ባላለሁ በባህር ዳር ከተማ ነዋሪ ነኝ። ይሄ ድርድር የኢትዮጵያን እንደገና ሪሌሽንስ መነሳት ያመጣል ብዬ አስባለሁ። ድርድሩ ከተሳካ የኢትዮጵያ ህዝብ እንደ ህዝብ አንድ ሆኖ የሚኖርበት ብሎም ደግሞ የተጀመሩት ልማቶች የሚፈጠኑበት ይሆናል ብዬ አስባለሁ። በእርግጥ የኢትዮጵያ መንግስት በአሁንም ቅድምም ሲጀመር ጀምሮ ያላረገው የሰላም ጥሪ ሲያደርግ የቆየበት ሁኔታ ነው ያለውና ይሄ ድርድር ከተሳካ ትልቅ እምርታ፣ ትልቅ መሸጋገር ነው ብዬ አስባለሁ። በተለይ እነዚህ ቀይ መስመር የሚባሉ ነገሮችን ህዋት መራመድ መሻገርና ወደ ቀልቡ መመለስ ከተጀመረ ይሄ ድርድር ይሳካል ብዬ አስባለሁ። ከዛ ውጭ የኢትዮጵያ መንግስት እንደ መንግስት እነዚህን አይነክ የተባሉ ጥያቄዎችን መመለስ ከተመለሰለት መንግስት ማሪ ነው። ምንም እንኳን ቢሆን ዜጋው ነውና ምህረት ያደርጋል ብዬ አስባለሁ። ህዝብ ለህዝብ ግንኙነት ይኖራል ብዬ አስባለሁ። ሆደ ሰፊ ነው መንግስት፣ ሆደ ሰፊ ነው ብዬ አስባለሁና በዚህ ልክ ሊያስቡበት ይገባል ብዬ አስባለሁ። ይሄ ከሆነ የኢትዮጵያ ህዝብ በአንድነት ቆሞ ከድህነት ጋር ብቻ የሚፋለምበት ይሆንና ድህነትን ባጭሩ በቅርቡ የምናሸንፍበት ጊዜ ይሆናል ብዬ አስባለሁ።
ሞታይ ኑር አባተ እባላለሁ። ከባህር ዳር ከተማ ተወልጄ ያደኩበት ነዋሪ ነኝ። ድርድሩ እውነተኛ ድርድር ቢሆን ለሀገርም ለህዝብም ለመንግስትም ይጠቅማል።
ኃይሌ ጥሩና አስማራ እባላለሁ። ባህር ዳር ከተማ ነዋሪ ነኝ። ድርድሩ ምን ሁኔታ ላይ እንዳለ አሁን ማወቅ ባይቻልም ድርድሩ በሰላም ቢጠናቀቅ ለኢትዮጵያ ህዝብም አንድነትም ጥሩ ነው ብዬ አስባለሁ። በፍጹም የኢትዮጵያን ሰላም አንድነት ተቀብሎ ወደ ሰላም ይመጣል የሚል እኔ እምነት የለኝም። ምክንያቱም በተለያየ ጊዜ ለድርድርም ተጠርቷል። በተለያየ ጊዜ በሽምግልና ስርዓትም የኢትዮጵያ መንግስት ጥሪ አድርጓል። የተለያዩ የሰላም አማራጮችን እንዲቀበሉ ጥረት ተደርጓል።
ቀደም ሲል የተከታተላችሁት በባህር ዳር ከተማ የሚገኙ ነዋሪዎች የሰጡትን አስተያየት ነበር። በተከታይ ደግሞ የምናልፈው ወደ አምቦ ነው። ናኮር መልካን ያነጋገራቸው።
ጌታነው ድነው እባላለሁ። በአምቦ ዩኒቨርሲቲ የፖለቲካል ሳይንስ እና ዓለም አቀፍ ግንኙነት መምህር ነኝ። እንደሚታወቀው የሰሜኑ የሀገሪቱ ክፍል የተቀሰቀሰው ጦርነት ኦልሞስት 2 ዓመታትን ደፍኗል። እስካሁን ድረስ በግልጽ የሚታወቅና የተለየ አሸናፊ አልተገኘም። ጦርነቱን ለመቋጨት ጦርነቱ በዚህ 2 ዓመታት ውስጥ ከፍተኛ የሆነ ውድመትን አስከትሏል። በግልጽ ይሄን ያህል ነው የማይባል ከፍተኛ ቁጥር ያለው የሰው ልጆች ህይወት ጠፍቷል። መሰረተ ልማቶች ወድመዋል። ስለዚህም የዚህን ጦርነት መራዘም ለመግታት የሰላም ንግግር ትልቅ ሚና ይጫወታል የሚል እምነት አለ። ያው ከዓለም ታሪክ ላይ መረዳት እንደምንችለው አብዛኞቹ ግጭቶች የሚጠናቀቁት ወይ በጦርነት ውስጥ ፍጹም አሸናፊ አካል ሲገኝ ነው፣ አሊያም ደግሞ ድርድር ነው። ስለዚህ የኢትዮጵያ ውስጥ የተከሰተው ግጭት ዘላቂ አሸናፊ ወይም ደግሞ ፍጹም አሸናፊ አካል ባለመኖሩ ምክንያት ጦርነቱ ለሁለት ዓመታት ሊዘልቅ ይችላል። ስለዚህ ወደ ሰላም ድርድር መገባቱ በራሱ እንደ ትልቅ ስኬት መታየት መቻል አለበት። የሚያመለክተው ምን ነው? ሁለቱም አካላት ተፋላሚ አካላት በግጭቱ ውስጥ ለመቀጠል ፍላጎቱ እንደሌላቸው ነው የሚያሳየው። በዚህ የሰላም ድርድር ውስጥ መካፈል አለባቸው ወይም ደግሞ መታየት አለባቸው ከምላቸው ጉዳዮች መካከል በኦሮሚያ ክልል ለአራት ዓመታት የዘለቀ ግጭት አለ። በኦሮሞ ነጻነት ሰራዊትና በመንግስት መካከል የሚደረግ ግጭት። ይህ ግጭት ከፍተኛ የሆነ የሰብአዊ መብት ጥሰቶች የተስተዋሉበት፣ መሰረተ ልማቶች፣ ንብረቶች የወደሙበት፣ በሰላም ሞቶ መግባት ምኞት የሆነበት ግጭት ነው። ስለዚህ ይሄ ንግግር ይህን በኦሮሚያ ክልል እየተካሄደ ያለውንም ግጭት ታሳቢ ቢያደርግ የንግግሩ አንዱ አካል ቢሆን የተሻለም ነው።
እኔ ሮባ በቀለ እባላለሁ። የሰላም ድርድሩ አሪፍ ነው። መጀመሪያም ሁለት ዓመት ሳይፈጅ ራሱ የሰው ደም ሳይፈስ ይሄ ሁሉ እልቂት፣ ይሄ ሁሉ የሀገር ሀብት ሳይባክን ድርድር ቢካሄድ ኖሮ አሪፍ ነበረ። ግን ያ አለመሆኑ የብዙ ወጣቶችን ህይወት፣ የብዙ መፈናቀል፣ የንብረት ውድመት አስከትሏል። አሁንም ቆይቶም ቢሆን ወደ ድርድር ሁለቱ ኃይሎች የመንግስት አካልና ቲፒኤልኤፍ ወደ ድርድር መድረክ መምጣታቸው ለሀገሪቷ አንድ እርምጃ ነው። ሁለተኛ ነገር ደግሞ ቶሎ ብሎ ጦሩን ለማስቆም ወሳኝ ነገር ይሆናል ማለት ነው። የሰላም ድርድሩ ሁለቱን አካል ብቻ ማሳተፉ እንደኔ ቅሬታ አለኝ። ለምን ከተባለ እዚህ ሀገር ላይ ያሉት ሁለቱ አካላት ብቻ አይደሉ። አሁንም በኦሮሚያ ውስጥም በአማራ እንዲሁም በደቡብ ውስጥ ያሉት የፖለቲካ ተቀናቃኞች እነሱንም መድረኩን አስፍቶ ከእነሱ ጋር መነጋገር ብቻ ምርጥ ይመስለኛል። ሌላው ይሄ ድርድር ምንን ይዞ ሊመጣ ይችላል በሚባለው እውነተኛ ድርድር ከሆነ ለዚች ሀገር የሰላም እና የመተሳሰብ እንደ በፊታችን የብሔር ብሔረሰብ እኩልነት መጥቶ እቺ ሀገር የሁሉም ብሔረሰብ አክፋ ተከባብራ የመኖር እድል ይኖረዋል ማለት ነው።
ስሜ በራሳ ገመቹ ይባላል። የአምቦ ከተማ ነዋሪ ነኝ። ጀመሮ አሪፍ ነው፣ አይቼዋለሁ። ስኬታማ እንዲሆን ምኞቴ ነው። ይሆናል እርግጠኛ አይደለም፣ ግን እንዲሆን እመኛለሁ። የሚመለከታቸው አካላት አንድ ላይ ተሰባስበው በአንድ ጠረጴዛ ተወያይተው የሆነ ውሳኔ ላይ ደርሳሉ ብዬ ስለማስብ ለመላው ለኢትዮጵያ ሕዝብም ሆነ ለሌሎች ክልሎችም ሰላሙን ያረጋገጠ ይሆናል ብዬ አስባለሁ።
አመሰግናለሁ። ስሜ ዮናፍ አሸብር ይባላል። የምኖረው አምቦ ከተማ ውስጥ ነው። ይሄ ነገር በጣም አሪፍ ነገር ነው። ሰላም ከምንም ነገር በላይ ነው። ሰላም ማለት ለሰዎችም ይሁን ለምንም ነገር ወሳኝ ነገር ነው ማለት ፈልጋለሁ። በተለይ ኦሮሚያ ክልል ውስጥም በተለያዩ ኢትዮጵያ ክልሎች ባሉ ስፍራዎች እንዳለ ነገሮችን ከሰላም ጋር አያይዘን ያንን ነገር ብናደርግ ሰው ፍላጎቱ ሰላም ነው። ሰላምን ደግሞ ማስፈን የሚቻለው በመነጋገርና ቁጭ ብሎ በማውራት እንጂ ጠበንጃ በማዘዝ ምናምን አይመስለኝም። እንደ 21ኛው ክፍለ ዘመን ሰው ቁጭ ብለን ብናወራ ኖሮ ይህንን እስከዛሬ የደረሰብንን እልቂት ራሱ ላይመጣ ይችላል ብዬ አስባለሁ።
ስሜ አለማየሁ ዳንድና እባላለሁ። የአምቦ ከተማ ነዋሪ ነኝ። ለሁለት ለሶስት ዓመታት የለመድነው ነገር ነው። ቲፒኤልኤፍ ተብሎ አሁን የተፈረጁ አካል ከዚህ በፊት የኢትዮጵያ ሲያስተዳድሯት ነው። አሁን ላይ ግን ያ ነገር በማጣታቸው በትግል ያጡት ያንን በቄሮ ትግል ከዛ ቦታ እንዲወርድ የተደረገ ከዛ በኋላ ግን አሁን አቅሙን ተብስቦ የኦሮሞን ሕዝብ ብቻ ሳይሆን ኢትዮጵያን ነው አሁን ደግሞ እየበደለ ያለው ማለት ነው። አሁን ድርድሩን ስሰማ ምንም ያስገረመኝ ነገር የለም። ማለትም ከዚህ በፊት የኢትዮጵያ እናቶች አረ ሲቄ የሀገር ሽማግሌዎች ታዋቂ ሰዎች እንኳን እርቅ ሲሉ እምቢ ብለው የሄዱ ነው የሄዱበት መንገድ ነው። እርቁ ቢፈጸም በጣም ጥሩ ነው። ጦርነት ለማናችን የማይበጅም። ጦርነት አገርን ነው የሚጎዳው። ድርድሩ በሰላም ቢጠናቀቅ እንደ አንድ ዜጋ እኔም ደስተኛ መሆን ይመስለኛል።
የአሜሪካ ድምጽ መሰናዷችን እንደቀጠለ ነው። በቀጣይ አንድ የልብ ህሙማንን የምትረዳ የልብ ታማሚ ነርስ ነው የምናስተዋውቃችሁ። አክሊለ በቀለ ትባላለች። አክሊለ የልብ ችግር እንዳለባት የታወቀው ገና የስድስት ወር ጨቅላ ህፃን እያለች ነበር። እድሜዋ 2 ዓመት ከ8 ወር ሲደርስ የልብ ህመሟ እየጠና በመምጣቱ የዛሬ 19 ዓመት በኢትዮጵያ የልብ ህሙማን የህፃናት መርጃ ማዕከል እገዛ ወደ ውጭ ሀገር ሄዳ የቀዶ ህክምና ተደረገላት። በዚህም ጤንነቷ ሊስተካከል ችሏል። አክሊለ አሁን ልክ እንደርሷ የልብ ህመም የተጋለጡ ህሙማንን ለመርዳት በኢትዮጵያ የልብ ህሙማን የህፃናት መርጃ ታገለግላለች። አክሊለ በዚህ ማዕከል ስላለው የህክምና ሁኔታ ከገብረ ሚካኤል ገብረ መድህን ጋር ቆይታ አድርጋለች።
አመሰግናለሁ አክሊል፣ እስኪ ራስሽን አስተዋውቂን።
እሺ፣ ማክብራችሁን ስለመጣችሁ አመሰግናለሁ። አክሊለ እባላለሁ። በኢትዮጵያ ልብ ህሙማን ህፃናት መርጃ ማዕከል ውስጥ የማገለግል ነርስ ነኝ።
የልብ ታማሚ ነሽ እና ምን ታስታውሻለሽ? ወደኋላ መለስ ብለሽ እንዴት ነበር ሁኔታው?
በተለምዶ የተፈጥሮ የልብ ችግሮች ከሚባሉት የህፃናት ኮመን ከሚባሉ ችግሮች ውስጥ ወይም ደግሞ ኮንጀኒታል ሀርት ዲፌክት የምንላቸው አሉ። ከእነሱ መካከል 2 ነበሩ እኔ ላይ የተገኙት የነበረው እና እነሱን ያው በነበረው ጊዜ እዚህ በእኛ ሀገር ሴታፕም ሆነ በተማረ ሰው ኃይል ማኔጅ መደረግ የማይችሉ ነበሩ። ስለዚህ ያው በኢትዮጵያ ልብ ህሙማን ህፃናት መርጃ ማዕከል አማካኝነት ያኔ አሁንም ያው ያቋቋሙት እሳቸው ናቸው። ዶክተር በላይ አበጋዝ እርዳታ አማካኝነት እንዲሁም ዲዛይን ቢሄደችው ነርስ አማካኝነት ልታከምና ሰርጂካል ኢንተርቬንሽን ተደርጎልኝ አግኝቼ ህክምና አግኝቼ በሙሉ ጤንነት ላይ እገኛለሁ። ያው ክትትል ያስፈልጋል፣ ክትትል አደርጋለሁ።
መቼ ነው ይሄ የሆነው? የስንት ዓመት ልጅ እያለች ነው የልብ ህመም እንዳለብሽ የታወቀው?
ኖርማሊ እነዚህ ስትወለድ ጀምሮ የሚኖሩ ህመሞች ናቸው። ግን ያው ከስድስት ወር ጀምሮ ያው ወደ በኋላ እናነሳዋለን። ምልክቶቹ እየባሱ ሲመጡ በደንብ ክትትል እያረኩኝ ስመጣ ለሌላ ህክምና በተደጋጋሚ ወደ ሌላ ቦታ ሲሄድ ሪፈር ተደርጌ ነው የተገኘው። ችግሩ ከስድስት ወር ጀምሮ እስከ 2 ዓመት ከ8 ወር አካባቢ እንደዛው ክትትል ላይ ነበርኩ። ከዛ በኋላ ነው እድሉን አግኝቼ ወደ ውጭ ሀገር ሄጄ ቀዶ ህክምና ይሰራል። አሁን ይሄ ሳይገነባ በፊት ነው የኔ የነበረው፣ ዘውዲቱ ሆስፒታል ላይ ይሰራ ነበረ። ያን ጊዜ ነው እንግዲህ ኦልሞስት ወደ 19 ዓመት አካባቢ እንደዛ ይሆናል።
በምን መልኩ ነው እዚህ የተቀላቀልሽው?
ለመግባት የቻልኩት ወደዚህ ያው ትንሽ ተፍ ነው። አንደኛ ማለት ኦልሬዲ ስፔሻልቲ ነው፣ እንደ ጁኒየር ነርስ የሚገባበት አይነት እንትን አይነት አይደለም። ገብቷል። የተወሰነ ልምድ ይፈልጋል። ከዛ ደግሞ የተማረም ደግሞ ስፔሻልቲ አላቸው፣ በነርሲንግም ቢሆን አላቸው። ካርዲያክ ነርስ የሚባሉ አሉ፣ ካርዲዮቶራሲክ ነርሶች የሚባሉ አሉ፣ የልብና የሳምባን ጨምሮ የሚሰሩ እነሱ ሙያተኞች የሚሰሩበት አይነት ሴታፕ ነው። ግን ያው እንደነገርኩ በጣም ቆይቷል፣ ፎሎ አፕ ላይም ቆይቻለሁኝ። እና ሁልጊዜ ስመጣ እዚህ የማየውም ነገር አንደኛ ኢንትረስትም ነበረኝ ለዚህ ለሳይንሱ። የተማርኩትም ያው ጤና ላይ እንድገባ ቤተሰብ ብዙ አይፈልግም ነበረ ከነበረውም አንጻር ጭንቅላት ይጎዳል በሚል ትንሽ ሴንስቲቭም ነበርኩኝ በደንብ አሁን ገብቼበት እስከምለምደው ድረስ ማለት ነው። እና አይቻልም ብሎ ይከለክሉኝ ነበር። እና ያልኳቸው ያሳከመችኝ ላስ ያልኩ እሷ ነች። ገፍታ ነው ብትማር ምንም ችግር የለውም፣ እንደውም ትረዳለች፣ ኢንስፓየር ታረጋለች፣ ሌሎችም ታክመው ድነው እንደዚህ መሆን ይችላሉ የሚለውን ነገር በደንብ አስምራ ለቤተሰብ አስረድታ እንድማር አረገችኝ። ከዛ በኋላ እዚህ ስከታተል ያው በነበረኝም ፐርፎርማንስ እዚህም ስመጣ ብዙ ነገሮችን ብጠይቃለሁ። ኢቭን አካዳሚካሊ ራሱ ያግዙሃል ሐኪሞቹም ነርሶቹም ብትል በክትትል ሰዓት እንደዛ በጣም ይተባበሩኝ ነበርና እንደጨረስኩኝ ሲሰሙ ለመዝጃት ጀመሪ አንደኛ አንቺም እዚህ ቤት መኖርሽ በራሱ ሲያዩሽ ህፃናቶቹም ለህፃናት ብቻ አይደለም ለአዋቂም ህክምና ይሰጣል ብያቸዋለሁ። ያው ለነሱም ያለው እንደ ተስፋም ነገር ነው እና ያ በጣም ጥሩ ቻንስ ነው እዚህ ብትጀምር ይሻላል አሉ። ጀመርኩኝ። አሁን ኦልሞስት ወደ 8 ወር አካባቢ እንደዛ ላይ ሆነኝ።
የስራ ድርሻሽ ምንድን ነው?
በሁሉም አስፈላጊ በሆነበት ቦታ እገባለሁኝ ነው። ለዚህ ስፔሲፊክ ተብሎ እንትን የሚል ነገር የለውም። ከዛ ውጭ ግን ኖርማሊ አሁን መጀመሪያ ስገባ ጀምሮ እየሰሩ ያለውን ከሆነ ሮታሪ ክለብ ከኢትዮጵያ አየር መንገድ ጋር በመተባበር ለተወሰኑ ህጻናት የጉዞና የቀዶ ህክምና ወጫቸውን ሸፍኖ ህክምና እንዲያገኙ ያመቻቸላቸዋሉ። እነሱን ስክሪኒንግ ያው በጣም ብዙ ዌይቲንግ ሊስት ላይ ብዙ ህሙማን አሉ ብያለሁኝ። እነዛ ህጻናት እየጠበቁ ያሉ ዌይቲንግ ሊስት ላይ ያሉ ህጻናት አሉ። ከነሱ ውስጥ ሴሌክት የሚደረጉበት ክራይቴሪያ አለ። ምን አይነት ቀዶ ህክምና ነው የሚሰሩት፣ እዛ ዲል ያደረጉት ሆስፒታሎች የሚሰሩት አይነት ስፔሲፊክ ኬዝ ይኖራል። እነሱ ሚት ያረጋሉ ወይ አያረጉም ወይ የሚለውን ነገር ከዛ ደግሞ ቪዛ ፕሮሰሲንግ ሊሆን ይችላል ወይም ደግሞ ኢንቨስቲጌሽን ከዚህ የሚያስፈልጋቸው መሟላት ያለበት ነገር አለ። ልባቸውን ሊታከሙ ሄዳቸውን ብቻ አይደለም የምታየው፣ ተጓዳኝ ህመሞች ካሉ ወይም ደግሞ አብኖርማል ነገሮች ካሉ መስተካከል ያለባቸው ልክ የታይሮይድ ኢንዶክራይን ችግርም ያለባቸው ሊኖሩ ይችላሉ። የእነሱ ነገር ህክምናቸው ተከታትሎ ማስፈጸም የመሳሰሉትን ነገሮች ይሰራሉ።
በዚህ ስራ ምን ታስተውያለሽ? ምን ገጠመኞች አሉሽ?
በጣም ብዙ ገጠመኞች አሉ። ሁልጊዜ ገጠመኝ ነው የሚሆነው። እንደ አዲስ እንደነገርኩ ሁሉም ሰው አክሴፕት የሚያደርግበት የየራሱ የሆነ እንትን አለው፣ መንገድ አለው፣ አረዳድ አለው እና አንዳንዱ በጣም ስልህ ካለው ከጀነራሊ ካሉት የልብ ችግሮች አንጻር ቀለል ያለ የምትለው አለ። ጊዜ የሚሰጥ የምንለው ቀለል ያለ ባንለው ጊዜ የሚሰጥ እንዴት ይሻላልና ጊዜ የሚሰጥ አለ። ኢቭን እንደዛም ሆኖ በጣም የሚጨነቅ ቤተሰብ ይኖራል። ከዛ በከፉ ደግሞ በጣም በከፋው ደረጃ ላይም ሆኖ ደግሞ ተረጋግቶ ሌላውን የሚያጽናና ቤተሰብ ያጋጥማል። ከዛ ውጪ ግን ያው እንደነገርኩ ኮንታክት የምታደርጉ መጀመሪያ የሚጀምረው ቻርታቸውን ነው። መጀመሪያ የምታገኘው ፔሸንት ቻርቱን ነው የምታገኘው። ኢንፎርሜሽናቸውን፣ ዲያግኖሲሳቸውን ወይም ችግራቸው ምን እንደሆነ ስፔሲፊካሊ ትረዳለህ። ከዛ በኋላ ኮንታክት ታደርጋለህ። መምጣት ይችላሉ አይችሉም፣ ስክሪን ልናረጋቸው ነው፣ ኢቫሉዌት ልናረጋቸው ነው። ስለዚህ ይሄን ለመወሰን መጀመሪያ ትደውላለህ። ስትደውል የሚገጥሙ ሪስፖንሶች ናቸው ትንሽ የሚያምኑ። ሞት ያጋጥማል በጣም እና እንደ አንድ ኢትዮጵያዊም ከዛ ደግሞ ባለሙያዎች እንዳሉት ቦታ ሆነ ደግሞ ስትናገር በጣም ያማል። እጃቸው ተይዟል ማለት ይችላል። አሁን ሐኪሞች ቀዶ ህክምና ባለሙያዎች አሉ። እንዳልኩ ደግሞ ሚኒማል ኢንቫሲቭ በሆነ ፕሮሲጀር ደግሞ ህክምና፣ ከባድ ህክምና ደግሞ የሚሰጡ ሐኪሞችም አሉ። እቃው ግን የለም። በተፈለገው አቅም አይመጡ እና ያው እንደነገርኳችሁ በእርዳታ ነው የሚመጣው ይሄ ነገር። መዳን የሚችልበት ስቴጅ ላይ መጥቶ ያየኸው ልጅ እያየኸው ፌል እያደረገ ይመጣል። እጅ ላይ ልታጣው ይችላል ልጅ። ረጅም ጊዜ ፎሎ አፕ መድኃኒቶች ይታዘዝላቸዋል መድኃኒት። ያ መድኃኒት ግን ኪውሬቲቭ አይደለም ወይም ደግሞ ሙሉ ለሙሉ ያስችላል ማለት አይደለም። ግን በልብ ችግሩ ምክንያት የመጣውን የልብ ጫና የሚቀንስ ወይም ደግሞ የሚያግዝ መሰራት የማይችልበት ደረጃ ላይ እንዳይደርስ ማገዝ የሚችሉ መድኃኒቶች ናቸው የሚሰጡት እና ከዛ ውጪ ምንም ልታደርግላቸው አትችልም። ስለዚህ ዋናው ችግሩ እቃዎቹ ናቸው። በዛ አማካኝነት በጣም ብዙ ህጻናትን አጥተናል። ወረፋው ደርሷቸው ደውለህ እዚህ መጥተው አይደለም ደውለህ ገና አርፏል፣ ይሄን ያክል ጊዜ ሆነው እንደዚህ ሆኗል። አንዳንዴም ደግሞ የኔ ልጅ አልተሳካላትም ግን ለሌላው ቤተሰብ እንደዚህ ፊል እንዲያደርግ ስለማልፈልግ አሁን ፋይናንሻሊ አቅሜ ስለሚፈቅድ ማገዝ የምችለው ነገር ካለ ብሎም ደግሞ እንትን የሚለው ሰው አለ። ያማል። ከዛ ግን ደግሞ ሴሌክት አርጋቸው እነዚህ ነገር ኤሊጂብል ናቸው እነዚህ ልጆች ቢሰራላቸው ሰርቫይቭ ያደርጋሉ ተብሎ 100% ተወስኖላቸው ደግሞ እንትን ሲሉ ደግሞ ደስታውም የዛ ያክል ነው።
የአሜሪካ ድምጽ የአማርኛ አገልግሎት ዘወትር በየዕለቱ ከሰኞ እስከ እሁድ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 በተጨማሪም በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እና በፌስቡክ አት ቪኦኤ አምሃሪክ በቀጥታ ወደ እናንተ ይደርሳል። በእነዚህ ዝግጅቶቻችን ዙሪያ አስተያየቶች ካሏችሁ ወይም በሳምንታዊ ዝግጅቶቻችን ቢካተቱ የምትሏቸውን ርዕሰ ጉዳዮች መጠቆም ብትፈልጉ በምን ታገኙናላችሁ? ተከታዩን ማስታወቂያ ሰምተን እንመለስ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
የምሽቱ ዝግጅቶቻችን በዚሁ ተጠናቀቁ። በቅንብር አብራኝ ከቆየችው ብርሃን ኃይሉ፣ ዋና አዘጋጅ አሉላ ከበደ፣ እንዲሁም ፕሮግራሞቹን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምፅ ባልደረቦች ጋር አብረን ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። በዋትሳፕ ቁጥራችንን በድጋሚ ለማስታወስ የመደመር ምልክትና አንድን ከፊት በማስቀደም 202-251-3505 በመጠቀም መልእክቶቻችሁን በድምፅ ቀርጻችሁ አስቀምጡልን። ነገ በሌሎች ዝግጅቶች እንጠብቃችኋለን። ሰላም፣ ደህና ደሩ።